ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ማክሰኞ ጥቅምት 16 ቀን 2008 ዓ.ም ነው። አስተናጋጅ ሰለሞን ክፍሌ ሆናለሁ። ጽዮን ግርማ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ካዳነች ፍስሐዬ እንስማ።
በታንዛኒያ ፕሬዝዳንታዊ ምርጫ የገዢው ፓርቲ ተወዳዳሪ ጆን ማጉፉሊ እየመሩ መሆናቸውን ዛሬ የወጣው ቀዳሚ ውጤት አሳይቷል። ይሁንና ባለፈው እሁድ የተካሄደው ምርጫ እየተቆጠረ ባለበት በአሁኑ ወቅት በርካታ የካቢኔ ሚኒስትሮች በፓርላማ የነበሯቸውን መቀመጫዎች እያጡ ነው። የረጅም ጊዜ የገዢው ቻማቻ ማፒንዱዚ ፓርቲ ተቀናቃኝ የሆነው የተቃዋሚዎች ጥምረት ተወዳዳሪዎች በምክር ቤቱ የነበሩትን የሚኒስትሮች ቦታዎችን እየወሰዱ ነው። በታንዛኒያ እንዲህ አይነት የተቀራረበ ውድድር ታይቶ አይታወቅም ተብሏል። ለገዢው ፓርቲ የበላይነት የመጀመሪያው አብይ ተግዳሮት ተደርጎ ታይቷል። በታንዛኒያ መሀል አገር ባሉት ተቀናቃኝ ደጋፊዎችና በዛንዚባር ራስ ገዝ ክልል ውስጥ ውጥረት ሰፍኗል። የሀገሪቱ የምርጫ ኮሚሽን ታዲያ ሕዝቡ እንዲረጋጋ ጥሪ አቅርቧል። የምርጫውን ውጤት ሊያሳውቅ የሚችለው እሱ ብቻ እንደሆነ በመግለጽም አስጠንቅቋል። የኮንጎ ሪፑብሊክ መራጮች ፕሬዚደንት ሳሷን ጉሶ እንደገና ለፕሬዚዳንትነት ለመወዳደር የሚያስችላቸውን ህገ መንግስታዊ ለውጥ በህዝበ ውሳኔ አጸደቀ። ዛሬ የወጣው የህዝበ ውሳኔ ውጤት ድምፅ ከሰጡት ሰዎች ከ92% በላይ የሚሆኑት ህገ መንግስታዊ ለውጡን እንደደገፉ አሳይቷል። በህዝበ ውሳኔው ድምፅ በመስጠት የተሳተፉት መራጮች 72% መሆናቸው ታውቋል። በሀገሪቱ ያሉት ተቃዋሚዎች በምርጫው አልተሳተፉም። ለምርጫ የወጡት ሰዎች ብዛትም በጣም አነስተኛ ነው ይላሉ። የተቃውሞ መሪ ፓስካል ሴማቢያላ የህዝብ ውሳኔ ውጤት እንዲሰረዝ ጠይቋል። በህዝበ ውሳኔ የጸደቀው ህገ መንግስታዊ ለውጥ ፕሬዚዳንቶች ከሁለት የስልጣን ጊዜ በላይ እንዳይቀጥሉ ማገዱን ሰርዟል። ለፕሬዚዳንትነት የሚወዳደሩት ሰዎች ከሰባ ዓመት ዕድሜ በላይ እንዳይሆን የሚደነግገው ህግም ተነስቷል። የ71 ዓመት ዕድሜ አዛውንት የሆኑት እንጌሶ ከ13 ዓመታት በፊትና ከ6 ዓመታት በፊት አከራካሪ በሆነ ምርጫ አሸንፈው ነበር። ከዚያ በኋላም ላለፉት 36 ዓመታት በአብዛኛው በተለያየ የስልጣን እርከኖች ሀገሪቱን ሲገዙ ቆይተዋል። የብሩንዲ የውጭ ጉዳይ ሚኒስትር በሀገራቸው ስላለው የፖለቲካ ቀውስ ከማንኛውም ሀገርም ሆነ ቡድን ጋር ለመነጋገር ቡሩንዲ ዝግጁ ናት ብለዋል። የቡሩንዲ ፕሬዚደንት ፒየር እንኩርንዚዛ መንግስት በሀገሪቱ ሰላምና ዲሞክራሲ እንዲኖር ይፈልጋል፣ ከአውሮፓ ህብረት ጋርም አጋርነትን ይሻል። ይሁንና ማንኛውም አይነት ምክክር በዛቻና በፈራጅነት ላይ መመስረት የለበትም ሲሉ አስገንዝበዋል። ትላንት ሉክሰምበርግ የተደረገው የአውሮፓ ህብረት የሚኒስትሮች ስብሰባ የኮቶኑ ስምምነት ፕሮቶኮልን ስለ አለማክበር ጉዳይ ከቡሩንዲ መንግስት ጋር ምክክር እንዲደረግ ጥሪ የሚያቀርብ ደብዳቤ ልኳል። ስምምነቱ የአውሮፓ ህብረት ከአፍሪካ ከካሪቢያንና ከፓሲፊክ ሀገሮች ጋር ያለውን የኢኮኖሚና የልማት ግንኙነትን የሚመለከት ነው። የኮቶኑ ስምምነት መልካም አስተዳደርን እንደ ወሳኝ ነገር አድርጎ ያቀርባል። ይህን የሚጥሱ ሀገሮች በከፊልም ሆነ ሙሉ በሙሉ የልማት ትብብር ሊቋረጥባቸው እንደሚችል ይጠቅሳል። የአውሮፓ ህብረት በቡሩንዲ ስላሉ የፖለቲካ ቀውስና ጭቅጭቅ ስላስከተለው የፕሬዚዳንት ፒየር ንኩሩንዚዛ እንደገና መመረጥ ጉዳይ በቅርቡ ስጋቱን ገልጾ ነበር። ቡሩንዲ ያሉት ተቃዋሚዎች የፕሬዚዳንቱን እንደገና መመረጥ የሀገሪቱን ህገ መንግስት ይጥሳል በማለት ተቃውመውታል። የናይጄሪያ ኮሚኒኬሽንስ ኮሚሽን ኤምቲኤን የተባለውን የደቡብ አፍሪካ ኮሚኒኬሽንስ ናይጄሪያ ውስጥ ያልተመዘገቡ የተንቀሳቃሽ ስልክ ተቃዋሚዎችን መስመር ባለመቁረጡ ከ5 ቢሊዮን ዶላር በላይ ቅጣት ወስኖበታል። በትላንቱ የጆሃንስበርግ የግብይት ልውውጥ ታዲያ የኩባንያው አክሲዮን ድርሻ በ12% ወድቋል። የኩባንያው ትልቁ ገበያ ናይጄሪያ ናት። ስካልፎን ሐሲወር በነበረው ጊዜ ውስጥ እንዲከናወን የቀረበውን ትዕዛዝ ይፈጸመው የናይጄሪያ ያለ የተንቀሳቃሽ ስልክ አቅራቢ የደቡብ አፍሪካ ብቻ ነው። አድማጮች ዜናችን እዚህ ላይ አበቃ።
አዳነች ፍስሐዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ወደ ደቡብ አፍሪካ ለመዝለቅ ሕገ ወጥ በሆነ መንገድ ማላዊ የገቡ ናቸው የተባሉ ኢትዮጵያውያን በተለያዩ እስር ቤቶች ይገኛሉ። ይሁንና የቅጣት ጊዜያቸውን ጨርሰው ከእስር ያልተፈቱ ኢትዮጵያውያን ቁጥር የትየሌሌ ነው። የዚህ ምክንያት ደግሞ ወደ ሀገራቸው ለመላክ የመጓጓዣ ወጪ የሚሸፍን ባለመገኘቱ እንደሆነ ይነገራል። አዲሱ አበበ ጉዳዩን በዝርዝር ያቀረበበት ዘገባ እነሆ።
ማላዊ ውስጥ በልዩ ልዩ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው ለመመለስ እርዳታ እየጠየቀ መሆኑን እዚህ ዩናይትድ ስቴትስ የሚገኘው ዩኤስኤአይኤም ማለት ዓለም አቀፍ የፍልሰተኞች ማኅበር ሰሞኑን ባሰራጨው በራሪ ወረቀት ጥሪ አቅርቧል። ከዚህ ቀደም ባቀረብነው ዝግጅት ማላዊ የሚገኘውን የአይኦኤም ቢሮ ኃላፊ ጠይቀን እንደተረዳ ነው በገንዘብ ምክንያት ያለው ችግር እንደማያሳስብ ኃላፊው ገልጸውልኝ ነበር። ማለትም ድርጅታቸው ወጪውን እንደሚሸፍን። በአሁኑ ወቅት እየተጠየቀ ያለው ግን ለመጓጓዣቸው የሚሆን በነፍስ ወከፍ ቢያንስ $500 ያስፈልጋል ነው። $500 ከስደተኞች የትራንስፖርት ወጪያቸውን እንሸፍናለን ብለውኛል ነበር ብዬ ለማለት ማላዊ ወዳሉት የአይኦኤ ማላፊ ሚስተር ስቲቨንስ ዘንድ ደውዬ ለጊዜው አላገኘኋቸውም። ይሁንና ወደ ፕሪቶሪያ ደቡብ አፍሪካ ደውዬ አቶ ይጥና ጌታቸውን አግኝቻለሁ። አቶ ይጥና ማላዊን ጨምሮ የደቡባዊ አፍሪካን ክልላዊ የሚመለከት ማለት በአይኦኤም ሪጂናል ኦፊስ ውስጥ ሕገ ወጥ የሰዎች ዝውውርን ለማስቀረት የሚሰሩ ስፔሻሊስት ማለትም ልዩ ባለሙያ ናቸው። በቅድሚያ አመሰግናለሁ አቶ ይጥናውን። አቶ ይጥና ከዚህ ቀደም የተገባው ቃል ምን ሆኖ ነው አሁን ይህ የገንዘብ ጥያቄ የተነሳው?
አስቸጋሪ ሆኖ የተገኘው በቁጥራቸው መብዛት ምክንያት በአንድ ጊዜ ሁሉንም መመለስ አልተቻለም። በቂ የሆነ ገንዘብ አቅርቦት ስለሌለ መጀመሪያ ያደረግነው በተቻለ አቅም በጣም የተጎዱ በጣም በአስቸኳይ ሁኔታ እርዳታ የሚያስፈልጋቸው በተለይ ደግሞ ከ18 ዓመት በታች የሆኑ ልጆችን አስቀድመን በማገዝ ወደ ኢትዮጵያ እንዲመለሱ አደረግን።
ገንዘቡ ለምን ያስፈልገው?
ትራንስፖርት ወጪያቸውን ለመሸፈን። እርግጥ የኢትዮጵያ አየር መንገድ ልክ ትብብር አድርጎ በቅናሽ ዋጋ ነው ቲኬቶቹ የሚያቀርበው።
ግን በነገረው ላይ የወጪ ነገር ስለተነሳ ነው። ከዚህ ቀደም ማላዊ የሚገኙትን የአይኦኤም ዲሬክተር የኢትዮጵያ መንግስትና የማላዊ መንግስት ሰዎቹን መጥቶ ማንነታቸውን ኢትዮጵያዊ መሆናቸውን ካረጋገጡልን በትራንስፖርት በኩል አይኦኤም ወጪውን ይሸፍናል ብለውኝ ነበረ።
እሱ መረጃ ሙሉ በሙሉ ትክክል ነው ለማለት አስቸጋሪ ነው። አይኦኤም የሚሰራው በፕሮጀክቶች ላይ ተመስርቶ ነው።
የማላዊው አይኦኤም ዋና ኃላፊ ግን በወቅቱ ስንዋይ ለጉዞ የሚሆን ወጪ ችግር እንደሌለ ነበር የገለጡልኝ። እርግጥ ነው ብዙ ገንዘብ የለንም። ባለን አቅም ግን የመጀመሪያዎቹን ለመላክ እንሞክራለን። ተጨማሪ እርዳታ ፈልገን ደግሞ የተቀሩትን ለማሳፈር እንሞክራለን ነው ያሉት ሚስተር ስቲቨንስ። እና አቶ ይጥና ለዚህ ምን ይላሉ?
እኔ እንደማየው ከሆነ ስቲቨን የእኛ የአይኦኤም ማላዊ ኃላፊ በወቅቱ መረጃውን በሰጠበት ጊዜ ሙሉ በሙሉ የተሟላ መረጃ የነበረው አልመሰለኝም።
ምን አይነት መረጃ ነው እንዲኖረው የሚጠበቀው? ግን
በወቅቱ የነበረው እስከ ሴፕቴምበር 30 ድረስ ባለው ፕሮጀክቱ ተጀምሮ የሚያልቅበት ጊዜ ሴፕቴምበር 30 ነው እና እስከ ሴፕቴምበር 30 ባለው ገንዘብ ላይ ተመስርቶ ፕላን መደረግ ነበረበት። በዛ ጊዜ ሙሉ በሙሉ የኢትዮጵያውያኑ ቁጥር ይኖረው አይኖረው እርግጠኛ አይደለሁም። በወቅቱ የነበረውንም በጀት በአግባቡ ከግምት ውስጥ አስገብቶ ሰጠ መረጃ አይመስልም። እና አሁን ባለው ሁኔታ ያለው ችግር እውነተኛ ነው፣ ይሄ ነው ያለው ችግር።
ግን እኔ ጥያቄ አቶ ይጥና $500 ክፈሉ የሚለው ጥያቄ ከማን ነው የመጣው? ከአይኦኤም ነው አይደለም?
እነኝ እኮ ማይግራንቶቹ የሚከፍሉት አይደለም። ለትራንስፖርቱ ሲባል አይኦኤም ለኢትዮጵያ አየር መንገድ የሚከፍለው ነው ለእያንዳንዱ ሰው።
ለምን አይከፍልም ታዲያ በገባው ቃል መሰረት አይኦኤም?
አይኤም በወቅቱ በተባለው መሰረት ሙሉ በሙሉ እነኝህ 387 ሰዎች ሙሉ በሙሉ ለመመለስ የሚያስችል በቂ ገንዘብ የለውም።
ገንዘብ ሳይኖረው ነው ቃል የገባው እንበል? ምን አልገባኝም።
በዚህ ቃል በወቅቱ ቃል በተገባበት ጊዜ ትክክለኛ መረጃ ላይ ተመስርቶ የተገባ ቃል መስሎ አይታየኝም እኔ። አሁን ያለንን ገንዘብ በሙሉ ወደዛ በማዞር የምንችለውን ያህል በሙሉ ለማውጣት እየሞከርን ነው። ከመጀመሪያውም ጀምሮ ግን እውነቱን ለምንነጋገር የነበረን ገንዘብ ከዛ በኋላ የምናገኘው ገንዘብ አሁን ያሉትን ሰዎች ሙሉ በሙሉ ለማስወጣት የሚያስችል አይደለም። በእርግጥ ቁጥሩ ተቀያይሯል። መጀመሪያ ስንጀምር 20 ያህል አሉ ተብሎ ነበር የጀመርነው። ቀስ እያለ ሲያድግ 192 200 እያለ መጨረሻ ላይ የኢትዮጵያ ኤምባሲ ባለስልጣናት ሄደው ካዩቸው በኋላ ነው በእርግጠኛነት 387 እንዳሉ ማወቅ የተቻሉ። በዚህ ውስጥ በእርግጥ የኮሚኒኬሽን ችግር የተፈጠረ ይመስለኛል።
ማለት በማን
መጨረሻ ላይ ያለ በወቅቱ ይሄ መግለጫው የሚሰጥበት ጊዜ ለሁሉም ገንዘብ አለ ነው የሚለው ትክክለኛ አይደለም። በወቅቱ በነበረው ቁጥርና በወቅቱ ከነበረው ገንዘብ አኳያ ምናልባት የተሳሳተ ግምት ወስደው ሊሆን ይችላል ሁሉንም ለማውጣት ይችላል ብለህ የሚል። አሁን ባለው ሁኔታ ግን በመጨረሻ ቁጥራቸው ከታወቀ በኋላ ነው ኢትዮጵያውያን በሙሉ ምን ያህል እንደሆኑ ከታወቀ በኋላ እና ወጪው ከተሰላ በኋላ ግን በግልጽ ማየት የሚቻለው ሁሉንም ለመመለስ በአንድ ጊዜ በቂ ገንዘብ የለም። ለዚህ ነው እርዳታ የማሰባሰብ ስራ የተጀመረው። ግለሰቦቹ እንዲከፍሉት አልተጠየቀም። እነሱን ግን ከዛ ወጥቶ ወደ ኢትዮጵያ ለመመለስ የትኬት ዋጋውን ለመሸፈን እንድንችል ይሄ ነው ፐርሄድ በነፍስ ወከፍ የሚያስወጣው ወጪ ይህን ያህል ነው ለማለት ነው እንጂ እስር ቤት ያሉትን ሰዎች እንደገና መልሳችሁ ገንዘብ ክፈሉ አምጡ ወይም ካላመጣችሁ አትወጡም የሚል ውይይት አልተደረግም በፍጹም የለም።
ዞሮ ዞሮ ግን ይሄ ገንዘብ ካልተከፈለ ሰዎቹ ወደ ሀገር ሊመለሱ አይችሉም።
የትኬታቸው ካልተከፈለ?
አዎ
ማለት ነው። የትራንስፖርቶቻቸው
አዎ ምንም ሆነ ምንም እነሱን
መለስ ይቸገራሉ።
አዎ እነሱን ሀገር ቤት ለመውሰድ ወደ ሀገር ለመመለስ ወጪ አስፈልጓል። 800 ነበር 500 ተባለ። ያ 500 አሁን በነፍስ ወከፍ ሰዎቹ ባይጠየቁም አየር መንገዱና አይኦኤም ግን እዛ ላይ ናቸው ያሉት ማለት ነው። አየር መንገዱን እርግጥ አልጠየቁም። አይኦኤም ግን ከዚህ ቀደም የገባውን ቃል እርስዎ እንዳሉት ያለ ማስተዋል የተደረገ ነው፣ ያለንን በጀት በደንብ ሳናጤን የተነገረ ሊሆን ይችላል ነው የሚሉኝ። እንግዲህ በበላይነት ደግሞ የዚህ ክልሉን እርስዎ እየመሩ ስለሆነ ምናልባት ይሄ ጉዳይ በቅርቡ መፍትሄ አግኝቶ ኢትዮጵያውያኑ ወደ ሀገራቸው የሚመለሱበት መንገድ መፍትሄ ይኖረው ይፋጠን ይሆናል ብዬ አምናለሁ።
ሙሉ በሙሉ ጊዜያችንን እሱ ላይ ሰውተን አሁን እሱን በማድረግ ላይ የምንችለው አቅም በሙሉ የበጀት ጥረታችንን ለመሸፈንና ሰዎቹን ለመመለስ በዚህ ምክንያት ነው አጋር ሆኖ ከኛ ጋር መስራት የሚፈልጉ በዚህ ጉዳይ ላይ ማንቋጣት የሚፈልጉ በሙሉ እድሉን ለመስጠት ከእነሱ ጋር ተባብረን ለመስራት እየሞከርን ያሉ ነው። እኛ ለመመለስ የእነኚህ ሰዎች መመለስ አስፈላጊ እንደሆነ ሙሉ በሙሉ እናምናለን። የምንችለውን በሙሉ እየሰራን ነው። በዚህ ላይ
ገንዘብን በተመለከተ አቶ የጥና እዚህ አሜሪካ የሚገኝ አንድ ምግባረ ሰናይ ድርጅት አለ፣ በኢትዮጵያውያን የተሰባሰበ በአብዛኛው ኢትዮጵያውያን ናቸው ያሉበት ለማለት ነው። ግሎባል አላያንስ የሚባለው $10,000 እንደሰጠ አንዱ ተጠሪ ገልጠውልኛል።
አሁን ለጊዜው ይሄኝ መረጃ የለኝም። ማለት የምችለው አሁን የቀሩንን ወደ 285 የሚሆኑ ሰዎች ለመመለስ እጅግ ቢያንስ ወደ $150,000 አካባቢ ያስፈልገናል። ይሄንን አሁን እንዳሉት በውጭ ከሚገኙ ኢትዮጵያውያንም ጋር ከሌሎች በጎ አድራጎት ድርጅቶችም ጋር ንግግር ጀምረናል። መንግስትም ጉዳዩን እያሰበበት እንደሆነ ነው የተረዳሁት። በእኛ መስሪያ ቤት በኩል አሁን ካሉን ደጋፊዎች በተጨማሪ ሌሎች ድጋፍ የሚሰጡንን ለማሰባሰብ እየሞከርን ነው። በቅርቡ ለውጥ እናያለን ብለን ነው የምናስበው። በዚህ አጋጣሚ ግን የግሎባል አላያንስንም ሌሎችም እርዳታ የሚያደርጉትን አስቀድሜ ማመስገን እፈልጋለሁ።
ማላዊ የሚገኘውን የኢትዮጵያ አየር መንገድ ቢሮ ቁጥር ከዋና መስሪያ ቤት አዲስ አበባ ስላገኘሁ ደውዬ ነበር። ወደ ሊሉንግዌ ስልኩ አልተነሳልኝም። ነገሩን ግን አንተውም፣ ከተሰኞ እንሞክራቸዋለን። የኢትዮጵያ አየር መንገድ የመንግስት ድርጅት መሆኑ ይታወቃል። መንግስት ደግሞ ለዜጎቹ ግድ አለውና ኢትዮጵያውያኑ በገንዘብ እጥረት የተነሳ ባዕድ አገር ሲቀሩ ዝም ስለማይል ከጉዳዩ ጋር ቀረቤታም ስላላቸው ከዚህ ቀደምም ጥሩ ትብብር ስላደረጉልን ወደ ናይሮቢ የኢትዮጵያ ኤምባሲ ደውዬ አንደኛ ጸሐፊውን አቶ አንዳርጉ በረህን አገኘኋቸው። አቶ አንዳርጉ፣ ከዚህ ቀደም ያለቀ በእናንተም ሆነ በማላዊ መንግስት በኩል የሚፈልገው የተሟላ መስሎን ነበር። አሁን እንደምናየው ግን ኢትዮጵያውያኑ ችግር ላይ ናቸው። በየእስር ቤቱ ሳይፈቱ እዛው የተሰቃዩ ናቸው። እስቲ በዚህ ላይ አስተያየቱን ይስጡኝ።
ከኤምባሲያችን አልፈው
ኢሚግሬሽን ሁለት ሰው ሶስት ሰው ወደ ቦታው ሂደው የማጣራት ስራ ሰርተው የ387 አካባቢ ሲፋሴ ሰርተው ለአይኤም ነው አስረክበው የመጡት። እነሱም የተወሰነ ሰው መልሰዋል። ከዛ በኋላ አንዴ ልጆቹን ይዘው ስለ በጀት ገንዘብ የቦታውን እናፈላልጋለን ያሉ፣ መጀመሪያ ግን እኛ እንችላለን አቅሟለን ወደ አገር ቤት ዲፖርት እናደርጋለን ማላዊ መንግስት ጋር ተነጋግረን ብለው ነው እንግዲህ ራሳቸው ደብዳቤ ጽፈው ለመንግስትም ለኤምባሲም ያሳወቁት።
እንግዲህ የኢትዮጵያ አየር መንገድ ነው መቼም ያለው መፍትሄ። መጀመሪያ $800 ነበር የተባለው፣ በኋላ በስምምነት ወደ 500 ዝቅ አለ ተባለ እና 500 ቀርቶ እንግዲህ ምንም አይኖረው መቼም ስደተኛ እንደሚያቆጣቱ አንዳርጉ። ይሄ ደግሞ የኢትዮጵያ አየር መንገድ ብዙ ትብብር ያደርጋል እናውቃለን። ምናልባት እንደው በመንግስት በኩል ነጻ አገልግሎት ቢሰጥ ይህንን ማድረግ አይቻል ይሆን? በመንግስት በኩል እናንተም ጥረት ብታደርጉ።
አዎ ይኸውልህ አቶ አዲሱ፣ አሁን መታወቅ ያለበት ምንም ነገር እንደሌላቸው መንግስትም ያውቃል። አሁን $500 ትከፍላላችሁ ወደ ሀገሬ ትመለሰላችሁ የሚል አስተሳሰብ በመንግስትም የለም፣ እንደዚህ አይነት አቅጣጫም የለም።
ማን ነው ይሄን ያለው ታዲያ?
አዎ አሁን መያዝ ያለበት እዚህ አይኤም ምንም ነገር እንደሌላቸው በሂማን ትራፊከሮች ተታለው እንደመጡ፣ እዛ እስር ቤት ደግሞ ብዙ ኢትዮጵያውያን ብቻ እኮ አይደሉም በዛ በስደት ላይ የተገኙት እዛ ማላዊ። ስለዚህ አሁን ምንድን ነው ከዚህ በፊት እንደምታውቀው መንግስት ከሳውዲ አረቢያ ከተለያዩ አገሮች በራሶች ዜጎቹ ወደ አገር ቤት በመመለስ ላይ እንደነበር ታውቃለህ። አሁንም በተለያዩ ቦታ ወደ አገር ቤት መግባት እንፈልጋለን ያሉ ሁሉ በነፃ ነው ወደ አገር ቤት የሚያስገባው። እንደዚህ አይነት ጥያቄን ከኢትዮጵያ አየር መንገድ ይቀርባል የሚል ትንም አስተሳሰብም የለኝም እኔ።
ከየት መጣ ይሄ ጥያቄ ታዲያ? ይሄ መረጃ ስላለኝ ነው ጥያቄውን ያቀረበው።
ጥያቄው ያመጣው ባለቤቱ ያውቀዋል። አሁን መወሰድ ያለበት እዚህ መንግስት አሁንም ባይደው ይሄ ችግር አይኤም ለእነዚህን ሰዎች ይዞ ገንዘብ ማፈላለጊያን ያደረጋቸው ሌላ ስራ ነው እየሰራባቸው ያለው። አሁን እኛ ለመንግስት አሳውቀናል። መንግስት በቀጣይ የራሱ እርምጃ ይወስዳል። ዜጎቻችን ናቸው ወደ አገር ቤት የሚመለሱበት ሁኔታም ኤምባሲውም እያመቻቸ ነው። መንግስትም ሁኔታውን አስረድተናል፣ ታውቋል። አሁን በቀጣይ እርምጃ እንወስዳለን ወደ አገር ቤት እንዲመለሱ ማድረግ ማለት ነው።
አቶ አንዳርጉ በረህንና ሌሎችንም እንግዶችን አመሰግናለሁ። እንዳልኩት ግን አድማጮች፣ ከተሰኞ በዚህ ጉዳይ ላይ ተጨማሪ ዘገባ እንደሚኖረን ከወዲሁ ገልጣለሁ። ለአሁኑ ሰላም።
አድማጮች፣ አሁን ወደ ሁለተኛውና የመጨረሻው ቅንብር እናልፋለን። ስፖርት። ሲሳይ ለማና ጉሉሜ ቶሎሳ በፍራንክፈርት ማራቶን በሁለቱም ጾታ በማሸነፍ የመጀመሪያዎቹ የኢትዮጵያ አትሌቶች ሆኑ። በቬኒስ ማራቶን ደግሞ የሴቶቹን እህቴ ብዙአየሁ በአንደኝነት አጠናቃለች። እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። የእግር ኳስ ስፖርት ዜናዎችም አሉን፣ አብራችሁን ቆዩ። እንደ ተገለጸው በትላንቱ የፍራንክፈርት ማራቶን በሁለቱም ጾታዎች ድል በመቀዳጀት የመጀመሪያዎቹ የኢትዮጵያ አትሌቶች የሆኑት በወንዶቹ ሲሳይ ለማ፣ በሴቶቹ ጉሉሜ ቶሎሳ ናቸው። በወንዶቹ መካከል የተካሄደውን እልህ አስጨራሽ ፉክክር ብናይ 42ኛው ኪሎ ሜትር ውስጥ ሲገቡ የቀሩት ሦስት ብቻ ነበሩ። ሆኖም ሲሳይ ለማ ኬንያውያኑን ላሚ ሩቶንና አልፈርስ ላጋትን ጥሎ በማለፍ በ2:06:26 በአንደኝነት ፈጸመ። ሲሳይ የራሱን ፈጣን ጊዜ ትላንት በ40 ሴኮንድ አሻሽሉ። የሴቶቹ አጨራረስ አስደናቂ ተብሎ ተመዝግቧል። ጉሉሜ ቶሎሳ ሌላይቱን የሀገሯን አትሌት ድንቅነሽ መካሽን እጅግ በጣም በተቀራረበ ጊዜ ተተኩሳ ያሸነፈቻት በ2:23:12 ነው የራሷን ፈጣን ጊዜ ያሻሻለችበት። ይሁን እንጂ ታዲያ ከሁለተኛዋ ከድንቅነሽ ጋር የተሰጣት ሰዓት ተመሳሳይ ነው፣ እኩል 2:23:12። ፖዲየሙን በሦስተኝነት ጨርሳ የተጋራችውም የኢትዮጵያ አትሌት ናት። ኮሬን ጄሌላ ትባላለች። ጥሩ ልምምድ አድርጌ ስለነበር ከቀዳሚዎቹ ሦስቱ አንዷ እሆናለሁ እንጂ በአሸናፊነት አጠናቀቃለሁ የሚል ግምት አልነበረኝም ብላለች ጉሉሜ ቶሎሳ። የወንዶቹን ኬንያዊው ጁልየስ ቼፕኮኒ፣ የሴቶቹን ኢትዮጵያዊቷ እህቴ ብዙአየሁ ያሸነፉበትን የቬኒስ ማራቶንን ይቀጥለን። 30ኛውን የቬኒስ ማራቶን በ2:11:08 በሆነ ጊዜ በአንደኝነት ጨርሶ የገባው ኬንያዊው ጁልየስ ቼፕኮኒ ሌሎችን ሁለቱን ያገሩ ኑሯጮች ሮበርት እንዲዋንና ኢማኑኤል ሲኩኩን አስከትሎ ነው። 35ኛው ኪሎ ሜትር ላይ እንዲዋ ከቀሪዎቹ 13 ሴኮንድ ልዩነት ፈጥሮ ታይቷል። በዚያው ፍጥነቱ ቀጥሎ ነው በአንደኝነት ሊያጠናቀቅ የቻለው። በ2012 ባርሴሎና እንዲሁም በ2014 ታይፒ ላይ ካሸነፈ ወዲህ በማራቶን ድል ስቀዳጅ የዛሬው ሶስተኛ የመሆኑ ነው። 6 ወንድሞችና 2 እህቶች አሉኝ። በዛሬው ውድድር ላይ ያደረኩት ፍጥነት እየቀነሰ በመጣ ጊዜ መፈትለክን ነው ብሏል ሮበርት ዲዋ ለጋዜጠኞች ሲናገር። በሴቶቹ የቬንስ ማራቶን በአንደኝነት የገባችው እህቴ ብዙአየሁ ናት። ሁለቱም ማለት ዲዋና እህቴ ከዚህ ቀደም 10 ጊዜ በማራቶን ሲካፈሉ እህቴ ከ10ሩ በ6ቱ አሸንፋለች። በጠቅላላው 8000 ሯጮች ተሳታፊ ሆነዋል። በትላንቱ የቬንስ ኢጣሊያ ማራቶን አትሌቲክሱን በዚሁ ላብቃ። ለእግር ኳስ ስፖርት ዜናዎች ወደ አዲስ አበባ ልውሰዳችሁ። ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል መስመር ላይ እየጠበቀ ነው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ እግር ኳስ ቡድን ዋልያዎቹ በመጨረሻ ማጣሪያ ጨዋታ የቡሩንዲ አቻውን በአጠቃላይ ውጤት 3-2 አሸንፎ በ2016 ሩዋንዳ ላይ በሚደረገው የቻን አፍሪካ ዋንጫ ማለፉን አረጋግጧል። ባለፈው ሳምንት የቡሩንዲ ብሔራዊ ቡድን ቡጁምቡራ ላይ የኢትዮጵያ ብሔራዊ ቡድንን 2-0 ማሸነፉ ይታወሳል። የኢትዮጵያ ብሔራዊ ቡድን ማን ከማን ያንሳል ብለው በእልህ ተነሳስተው ትናንት አዲስ አበባ ላይ የሳምንቱን ሽንፈታቸውን ገልብጠው ምንም ጎል ሳይገባባቸው በ3-0 አወራርደዋል። አሰልጣኝ ዮሐንስ ሳህሌም የድሉ ባለቤቶች ከአሰልጣኞቹም የበለጠ መመስገን ካለባቸው ተጫዋቾቹ መሆናቸውን በትናንትናው የፕሬስ መግለጫ ላይ እንዲህ ተናግረዋል።
ከምንም በላይ ሞቲቬት ያደረጋቸው የኢትዮጵያ ሕዝብ ሀገራ ያለባቸው ያንን ሀገራ ለመወጣት ሲሉ ያላቸውን ላላት ማሰብ እንደሚችሉ እንደሚገባቸውም ስላወቁ ከምንም በላይ ያ ነው የሀገር ፍቅርና ለማሊያ ለባንዲራ ያላቸው ፍቅር ነው እንደዚህ የሚታወቀው ያደረጋቸው እና ሙሉ ክሬዲት ለእነሱ ነው መሰጠት ያለበት፣ ለእኔ አይደለም፣ ለአሰልጣኞቹ አይደለም።
በስዩም ተስፋዬ የመጀመሪያው አስገራጭ 1-0 እረፍት ከወጡ በኋላ ከእረፍት መልስ ጋቶ ቺፓኖ በጨዋታና በፍጹም ቅጣት 2 ጎል አስቆጥሯል። በሌላ በኩል ደግሞ የኢትዮጵያና የጋና ከ20 ዓመት በታች ሴቶች ብሔራዊ ቡድን ከትናንት በስቲያ ቅዳሜ አዲስ አበባ ላይ ያደረጉት የመጀመሪያ ጨዋታ 2-2 ባቻ ውጤት ነጥብ ተጋርተዋል። ጥቁር ልዕልት በሚል የሙገሳ ስማቸው የሚታወቁት የጋና ወጣት ብሔራዊ ቡድን የዋዛ አልነበሩም። ገና ጨዋታው ተጀምሮ 5 ደቂቃ ባልሞላ ጊዜ ነበር ጎል አግብተው የትንንሾቹ ሉሲዎች ቀልብ የደፈቁት። ትንንሾቹ ሉሲዎችም ጨዋታው ቀስ በቀስ ተቆጣጥረው በልማደኛዋ ጎል አዳኝ ሎዛ አበራ ከርቀት አክርራ የላከችው ኳስ የጎል አግዳሚውን ውስጡን ገጭቶ መስመሩን አልፎ ነጥሮ ወደ ሜዳው ቢመለስም ፈጣኗ የኡጋንዳዊት ዳኛ ጎሉን አጥብቀው አቻ ሆነዋል። በማራኪ ግቦች ተመልካቹን በደስታ ያስጨፈረችው ሎዛ በ3 ጨዋታ 6 ጎል ማስቆጠሯ በኢትዮጵያ ሴቶች ቡድን ውስጥ የተገኘች አስገራሚ ክስተት ሆናለች። ከረፍት መልስ ግን የጋና ድልቶች ጠንከር ብለው ጀምረው በጨዋታም በጥንካሬም በልጠው ታይተዋል። 2 ተጫዋቾች ቀይረው በማስገባትም ባደረጉት የማጥቃት ጫና 2ኛ ጎል አግብተዋል። በሁለት አቻ ነጥብ ተጋርተው መውጣታቸውም ከሁለት ሳምንት በኋላ ድልቶቹ ሉሲዎቹን አክራ ላይ ስለሚያስተናግዱ በሜዳቸውና በደጋፊያቸው ፊት የተሻለ እድል አመቻችተዋል ማለት ይቻላል። አሰልጣኛቸውም በመልሱ ጨዋታ በሜዳችን የተሻለ ምላሽ እንሰጣለን ሲሉ መለስተኛ ዛቻ ሰንዝረዋል። በአውሮፓ የውስጥ ሊጎች ከጊዜ አንጻር የተወሰኑ ውጤቶችን ለመጥቀስ ያህል በተወዳጁ እንግሊዝ ፕሪምየር ሊግ አርሴናል ኤቨርተንን፣ ዌስትሃም ዩናይትድ ዌስት ብሮም አልቢየንን በተመሳሳይ 2-1 አሸንፈው ግልጽ ሲቀናቸው በጉጉት የተጠበቀው የሁለቱ ማንቸስተር ጨዋታ ያለ ጎል በአቻ ተጠናቋል። የማንቸስተር ሲቲ እና ማንቸስተር ዩናይትድ ግብ ጠባቂዎችም ጎል መሆን የሚችሉ ኳሶችን በማክሸፍ ድንቅ ብቃታቸውን ጎልቶ ታይቷል፣ ተደንቀዋልም። ሌሎች ጨዋታዎችም ተካሂደዋል። በደረጃ ሰንጠረዡ ማንቸስተር ሲቲ እና አርሴናል በጎል ተበላልጠው በኩል 22 ነጥብ 1ኛና 2ኛ ናቸው። በኩል 20 ነጥብ ደግሞ በጎል ተበላልጠው 3ኛና 4ኛ የሆኑት ማንቸስተር ዩናይትድ እና ዌስትሃም ዩናይትድ ናቸው። በስፔን ላሊጋም መሪዎቹ ሪያል ማድሪድ እና ባርሴሎና ተጋጣሚዎቻቸውን በተመሳሳይ 3-1 ሲረቱ ሉዊስ ሱዋሬዝ ለባርሴሎና 3ቱንም አግብቶ አትሪክ አስመዝግቧል። ለጉዳት ያልተሰለፈውን የሜሲን ሚና ሱዋሬዝ እና ኔይማር እየተፈራረቁ በመወጣት ላይ ይገኛሉ። አትሌቲኮ ማድሪድ ቫሌንሲያን 2-1 ረቷል። በደረጃ ሰንጠረዡ ሪያል ማድሪድ እና ባርሴሎና በኩል 21 ነጥብ በጎል ተበላልጠው አንደኛና ሁለተኛ፣ አትሌቲኮ ማድሪድ እና ሴልታ ቪጎ በ19ና 18 ነጥብ ሶስተኛና አራተኛ ሆነው ተከታትለዋል። ይኸው ነው በእኔ በኩል ያለው። ሰለሞን
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.